ኢትዮ ቴሌኮም በሞባይልና በኢንተርኔት አገልግሎቶች ላይ ከ40% በላይ ቅናሽ ማድረጉን አስታወቀ። በቅርቡ ወጥቶ የነበረው የስልክ ቀፎ ማስመዝገብ ግዴታም ተነስተዋል ብሏል። የኔትወርክ ሽፋንና የጥራት ችግር ያለባቸው አካባቢዎች ተለይተው ማስተካከያ እንደሚደረግባቸው ስለለውጡ ለአሜሪካ ድምጽ ያብራሩት የኢትዮ ቴሌኮም የኮርፖሬት ኮሙኒኬሽንስ ስራ አስኪያጅ አቶ አብዱራሂም አህመድ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
የኢትዮ ቴሌኮም የኮርፖሬት ኮሙኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በሞባይልና በኢንተርኔት አገልግሎቶች ላይ የተደረገው ቅናሽ ከነገ ጀምሮ ተግባራዊ እንደሚደረግ ገልጸው ስለ ቅናሹ ለአሜሪካ ድምጽ ማብራሪያ ሰጥተዋል።
የአገልግሎት አጠቃቀም ላይ የተደረገ ቅናሽ ማለት ነው። ይሄ እንግዲህ በሞባይል አገልግሎትና በኢንተርኔት አገልግሎቶች ላይ የሞባይል አገልግሎት ስንል ሞባይል ሰው እንደተጠቀመ የሚከፍለው ከዛ ደግሞ በጥቅል የነበሩ አገልግሎቶች በጥቅል ስንል እለታዊ ሳምንታዊ ወርሃዊ አገልግሎቶች የሞባይል ስልክ አገልግሎት ማለት ነው። ከዛ ደግሞ የሞባይል ኢንተርኔት የሚጠቀሙ ደንበኞችን የሚከፍሉት ዋጋ ላይ የተደረገ ይህም ራሱ አንድ ሲጠቀሙ የሚከፍሉት እና ደግሞ በጥቅል ሲከፍሉት የሚከፍሉት እዛም ላይ የተደረገ ቅናሽ ነው። ሌላው ደግሞ ከዚህ አጭር መልእክት አገልግሎት SMS አገልግሎትም ላይ የተደረገ ቅናሽ አለ። ከዛ ደግሞ ከሞባይል ውጪ ደግሞ በፊክስድ በመደበኛው የብሮድባንድ ታሪፍ ላይ የተደረገ ቅናሽ ነው። ከዛ ደግሞ ባለፈ ትላልቅ አገልግሎት ስለሚጠቀሙ ይህንን ያካተተ ቅናሽ ነው።
ቅናሹ በገንዘብ ምን እንደሚመስልም አስረድተዋል።
ዋነኛው እንግዲህ ፒያሲጎ ወይም ደግሞ ደንበኛው እንደተጠቀመ ሲከፍል የነበረው በደቂቃ ለምሳሌ በሞባይል አገልግሎት 83 ሳንቲም የነበረው ወደ 50 ሳንቲም ነው ቅናሽ የተደረገለት። ይህም የ40% ቅናሽ ማለት ነው። ከዚህ በተጨማሪ በሞባይል አገልግሎት ኢንተርኔት ሲጠቀሙ ከዚህ ቀደም በአንድ ሜጋቢት ሲከፍሉት የነበረው 35 ሳንቲም ነበር። አሁን ግን በአንድ ሜጋቢት የሚከፍሉት 20 ሳንቲም፣ ይህም ወደ 33% ቅናሽ ተደርጎበታል ማለት ነው። በኢንተርኔት ሞባይል ላይም እንደዚሁ የተደረገ ቅናሽ ነው። በተለይ ከዚህ ቀደም ለምሳሌ 3 አማራጮች ብቻ ነበሩ የነበሩት በዕለታዊ፣ አሁን 5 አማራጮች እንዲደረጉ ተደርጓል። ይሄ ማለት ምን ማለት ነው? ቀደም ሲል በኢንተርኔት ሞባይል ለመጠቀም በ5 ብር 25 ሜጋቢት ነው የነበረው፣ አሁን ግን በ3 ብርም ተጨምሯል ማለት ነው።
በቅርቡ ብዙ ቅሬታዎችን ቀስቅሶ የነበረ የስልክ አገልግሎት መጠቀሚያ ቀፎ መመዝገብ አለበት የሚል መመሪያ ወጥቶ ነበር። አቶ አብዱራሂም እሱ እንዲቀር ተደርጓል ብለዋል።
ከዚህ ቀደም ደንበኞች ቀፎ ማስመዝገብ ይጠበቅባቸው የነበረው ነው። እሱ ከአሁን በኋላ ማስመዝገብ አይጠበቅባቸውም። ነገር ግን ደረጃውን የጠበቀ IMEI የሚባል ኢሚ ነምበር ያለው ደረጃውን የጠበቀ ስልክ ሊሆን ይገባዋል።
ከአንድ ዓመት በፊት በኢትዮጵያ የኢንተርኔት ተጠቃሚዎች አገልግሎቱን ለማግኘት የሚያወጡት ወጪ በጣም ውድ መሆኑን ለአቅም ተመጣጣኝ የሆኑ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ጥናት ማውጣቱን ዘግበን ነበር። በወቅቱ ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገራትን ባወዳደረው ጥናቱ ከ58 ሀገራት ኢትዮጵያን 55ኛ ደረጃ ላይ ውድ ሀገር ብሎ አስቀምጧት ነበር። የድርጅቱ ከፍተኛ አጥኚዎች ቡድን ኃላፊ ዶናራ ሽታኩር ለአሜሪካ ድምጽ ሲናገሩ አንድ ሰው 1 GB የኢንተርኔት አገልግሎት ለማግኘት ከገቢው ከ2% በላይ ማውጣት እንደሌለበት ገልጸው በኢትዮጵያ የኢንተርኔት ተጠቃሚ ለመሆን ከወራዊ ገቢ ላይ 20% ወጪ ማድረግ ያስፈልጋል ብለው ነበር። ለኢትዮጵያው የኢትዮ ቴሌኮም ኮርፖሬሽን ኮሙኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ይህንን ጥናት በማስመልከት ያን ጊዜ ጥያቄ አቅርቤላቸው ነበር። ጥናቱ ትክክለኛ መረጃ የያዘ አይደለም ሲሉ መከራከሪያ አቅርበው ነበር። አቶ አብዱራሂምን ዛሬ ሳልኳቸው አሁን ይሄ ቅናሽ የተደረገው በምን ምክንያት ነው? ውድነቷ ታምኖበት ነው ወይስ ምን ምንድን ነው ምክንያቱ?
ታሪፍ እንግዲህ ዳይናሚክ ነው። ዳይናሚክ ነው ሲባል በየጊዜው ኢቫሉዌት እየተደረገ ትራፊኩ፣ ተጠቃሚው፣ እነዚህ ደግሞ ብዙ ሜዥርመንቶች አሉ እዛ ላይ የሚታዩ ታሪፍን ለማስተካከል እና ታሪፍ በአንድ ጊዜ ተደርጎ የሚቆም ነገርም አይደለም፣ ተለዋዋጭም ነው። በነገራችን ላይ የኛ የተሻለ ነው የሚባል አይደለም። ከዚህ ቀደም እንደዛ ማለት የኢንተርኔት ታሪፍ አሁን በታሪፍ አንጻር ስናይ በየጊዜው ታሪፍ ይመዘናል። በተለይ ደግሞ ይህንን የሚመዝኑ ታዋቂና እውቅና ያላቸው ተቋማት አሉ፣ ከነሱ ጋር ነው። በነገራችን ላይ የተለያዩ እንደዚህ ተቋም ነን ብለው ይህንን የሚለኩ አሉ። ማለት መለኪያው ነው ችግሩ እና እዛ ላይ የተለያየ መረጃ ይኖራል። ነገር ግን ዋናው በዓለም አቀፍ ደረጃ ይህንን ታሪፍ ለመመዘን እውቅናና
መብቱ ሳይሆን እንከና ያላቸው ተቋማት ናቸውና
ስለዚህ ተለክቶ ውድ ነው ተብሎ ነው የተቀነሰው። በየትኛውም እንግዲህ የትኛውም ተቋሚውን ተለክቶ ውድ ነው ተብሎ ነው የተቀነሰው ወይስ በምን ምክንያት ነው የተቀነሰው?
አዎ እንግዲህ ያው ታሪፍ አላስተበችኝም እኮ ታሪፍ ሲቀነስ በዋነኛነት ፓራሜትርስ አሉ። ከኛ አንጻር አሁን የተደረገው ቅናሽ ከደንበኞች የመክፈል አቅም አንጻር ከዛ ጋር ነው የሚታየውና የሚለካውና አሁን የኛን ደረጃ ብናይ ከዚህ ቀደምም የገለጽኩልሽ በእኛ በኢንተርኔትና ዳታ በመካከለኛ ደረጃ ከሚባሉ ነበርን። በሞባይል በቮይስ በድምጽ ደግሞ የተሻሉ ከሚባሉ ነበርን ነው። አሁን ባለን ደረጃ ይሄን ሬቲንግ ብናይ ለምሳሌ በአንድ ጂቢ ይሄን አይሲቲ አፍሪካ የሚባለው ተቋም ነው የሚያወጣው ለነገሩ በ2017 ዳታ ነው እሱን ነው ይዘን ምናየው። አሁን ግን ካለው ደረጃ ጋር ስናነጻጽረው አሁን ያለንበት ደረጃ በአንድ ጂቢ 11ኛ ነን ከ20 ሀገሮች በዚህ በአይሲቲ አፍሪካ በሚቀመጠው ደረጃ ማለት ነው። ይሄ ከ27 ከዚህ ቀደም ከነበር ነው 2017 ላይ 27ኛ ደረጃ ከነበር ነው ማለት ነው። ሞባይል አገልግሎት በድምጽ ማለት ነው አሁን ባለው መረጃ አሁን 4ኛ ነው ርካሽ 20 ሀገሮች ካለው ማለት ነው። እና በኤስኤምኤስ ደግሞ 2ኛ ነው ከ2017 ከነበርንበት 7ኛ ማለት ነው። አሁን ይሄ ሬቲንጉ ፓራሜትሮች አሉ የተለያየ የተቀመጡ ነገር ግን ኢንተርኔት የሚለካው በአንድ ሜጋቢት በሚያስከፍለው ድምጽ ደግሞ ለምሳሌ ሞባይል አገልግሎት ድምጽ እንደዚሁ ደግሞ በ30 ደቂቃ በሚያስከፍለው ኤስኤምኤስ ደግሞ በ100 ኤስኤምኤስ በሚያስከፍለው በዚህ ይሄ እውቅና የተሰጠው ተቋም በዚህ ደረጃ ነው የሚለካቸው።
አቶ አብድራሂም አሁን ቅናሹ በምን ምክንያት እንደተደረገ በግልጽ አላብራሩም። ዋናው ቅናሹ መደረጉ ነው በሚል ተለያየን። አያይዤ ግን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በቅርቡ በኢትዮጵያ ቴሌኮም ውስጥ ለውጦች መኖራቸውን ከኃላፊነት የተነሱ ሰዎች ለመኖራቸውና ተያያዥ ጉዳዮች መረጃ ለማግኘት አቶ አብድራሂምን ጠየኳቸው።
እነዚህ ነገሮች በሌላ ጊዜ ብንመልሳቸው በአጀንዳው ላይ አሁን በዛሬው አጀንዳው ላይ ስናተኩ
አው ያው የተያያዘ ጉዳይ ስለሆነ ነው የኢትዮ ቴሌኮም ጉዳይ አብረን እንድናነሳቸው ብዬ ነው።
ግን በሌላ ጊዜ ደውለሽ ድም እንዳልኩሽ ነው አሁን ገና እየወጣን ነውና
ለአቶ አብድራሂም በድጋሚ ደውለን እነዚህ መረጃዎች ለማጣራት ጥረት እናደርጋለን። የቅናሹን ዝርዝር ሁኔታ በተመለከተ በድርጅቱ ድረገጽ ላይ በዝርዝር መስፈሩን አቶ አብድራሂም ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።